Voice of America. መጪው ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርቲያቸውና የኢትዮጵያ መንግስት በሀገር ውስጥና በዓለም አቀፍ መድረክ ለረጅም ዓመታት የሚወቀስበትንና እየተወቀሰ የሚገኝበትን የዲሞክራሲና የሰብአዊ መብቶች ጥሰት ለማሻሻል እስረኞችን ለመፍታትና በእስር ቤቶች ውስጥም ይፈጸማሉ የሚባሉትን የስቃይ ድርጊቶች የማስቆም እርምጃ በአጭር ጊዜ ውስጥ መውሰድ ይችሉ ይሆን የሚል ጥያቄ ያነሳችው ጽዮን ግርማ በኢትዮጵያ የሚገኙ አራት ጠበቆችን አነጋግራ ተከታዩን አጠናቅራለች።
ዶክተር አብይ አህመድን በሊቀመንበርነት የመረጠው ፓርቲያቸው ኢህአዴግ ኢትዮጵያን ባስተዳደረበትና እያስተዳደረበት በሚገኘው የ27 ዓመታት የመንግስት አስተዳደር ስልጣኑ የሚወቀስባቸውና እየተወቀሰባቸው ካሉት ጉዳዮች መካከል ነጻና ገለልተኛ የሆነ ፍትሃዊ የፍትህ ስርዓት አለመኖር፣ የዲሞክራሲ ምህዳር መጥበብ፣ ለአንድ ዲሞክራሲያዊ ሀገር የሚያስፈልጉ ነጻ ተቋማት አለመኖር፣ በተጨማሪም የዲሞክራሲ የነጻነት የሰብአዊ መብት አለመከበር፣ እኩል የሆነ የኢኮኖሚ ተጠቃሚነት አለመኖር፣ እነዚህ ከላይ የተጠቀሱትን የመብት ጉዳዮች በሀገሪቱ ውስጥ እንዲሰፍኑ በአደባባይ የሚጠይቁ ሰዎች በጸጥታ አካላት መገደል፣ መታሰር፣ ከታሰሩም በኋላ ደግሞ የሰብአዊ መብት ጥሰት መፈጸም፣ በምርመራ ወቅት የማሰቃየት ተግባራት መፈጸም የሚሉት ወቀሳዎች ከፍ ብለው የሚሰሙ ድምጾችና ጥያቄዎች ናቸው። ሌላው ደግሞ የተቃዋሚ የፖለቲካ ፓርቲ አመራሮች እንዳይኖሩ ኢህአዴግ ይሰራል፣ ሲኖሩ ደግሞ አመራሮቹን፣ ጋዜጠኞችን፣ ጸሐፊዎችን በየጊዜው ያስራል የሚልም ወቀሳ ይቀርብበታል። አዲሱ የፓርቲው ሊቀመንበርና እጩ ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርቲያቸው የሚተችበትን እነዚህን የሰብአዊ መብት ጥሰቶች ለማሻሻልና እስረኞችን በመፍታት ሂደት በአጭር ጊዜ ምን ይጠበቅባቸዋል? ምንስ ማድረግ ይችላሉ? በአሁኑ ጊዜ በሀገሪቱ የተጣለውን የአስቸኳይ ጊዜ አዋጅ ለማስፈጸም የተቋቋመው ኮማንድ ፖስት የወሰደውን እርምጃስ መሻር ይችላሉ ወይ? ለአራት የተለያዩ የህግ ባለሙያዎች ካቀረብኳቸው ጥያቄዎች የተወሰኑት ናቸው። ጠበቆቹ ለጋዜጠኞች፣ ለፖለቲካ ፓርቲ አመራሮችና ከፖለቲካና ከሰብአዊ መብት ጋር በተያያዘ ለሚከሰሱ ሰዎች ጥብቅና በመቆም የሚታወቁት አቶ አመሃ መኮንን፣ አቶ ወንድሙ ኢብሳ፣ አቶ አልልኝ ምህረቱና አቶ ተማም አባቡልጉ ናቸው። አቶ አመሃ መኮንን የመጀመሪያውን አስተያየታቸውን የሚሰጡት በሀገሪቱ ውስጥ ፍትህና ዴሞክራሲ እንዲሰፍን፣ የህግ የበላይነት እንዲኖር በተለያየ መንገድ ሀሳባቸውን በመግለጻቸውና በመቃወማቸው ምክንያት የደረሰባቸውን አሰቃቂ በደል የሚገልጹ ሰዎች በአደባባይ ሲናገሩ እርሳቸውም ሆነ በእርሳቸው ዘመን ያሉ ሰዎች እየሰሙ እንደሆነ ይናገራሉ። ይህ ደግሞ ቀደም ሲል ጀምሮም ሲሰማ የነበረ ድምጽ ነው በማለት ወደ ኋላ ይመለሳሉ።
ምናልባት ከነሱ በፊት የነበረውን ሁኔታም ተጽፎ አንብበናል። ብዙ ወጣቶች፣ ብዙ የተማሩ የኢትዮጵያ ልጆች በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲሰፍን ታግረዋል፣ ህይወታቸውን ሰውተዋል፣ ወጣትነታቸውን ሰውተዋል። ከእነሱ በኋላ ደግሞ ይሄ አሁን ያለው ትውልድ ተመሳሳይ ሊባል የሚችል ዋጋ ከፍሏል እና በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ የህገ በላይነት እንዲሰፍን በእውነት ባነበብነው ያህልም በአካልም በምናውቀው ያህል ብዙ የተማሩ ኢትዮጵያውያን ወጣት ሴት ወንዶች መስዋዕትነት ከፍለዋል፣ እየከፈሉ ነበር። ይሄ በሆነበት ሁኔታ ያው ከወራት በፊት የኢህአዴግ አባል ድርጅቶች አመራሮች በአደባባይ ወጥተው ብዙ ጥፋት ጠፍቷል፣ ፖለቲካ ምህዳሩ ጠፍቷል፣ ለሲቪክ ማህበረሰቡ ቦታ አልሰጠንም፣ ሀሳብ ብዝሃነት እንዲስተናገድ እድል አልሰጠንም፣ ለዚህ ሁሉ ኃላፊነቱን የሚወስደው ድርጅቱ ነው፣ ስለዚህ በአስቸኳይ የተለያዩ የሪፎርም እርምጃዎችን እንወስዳለን ከማለትም አልፎ በቀጥታም ታሰሩ የፖለቲካ እስረኞችን እንፈታለን ብለው ቃል ገብተዋል። እንደ ምልክትም የታሰሩ ሰዎችን መፍታት ተጀምሯል። ብዙ ህዝብ በስራቸው የሚያውቃቸው ወጣት ጋዜጠኞች፣ የፖለቲካ አመራር ሰዎች ተፈቱ። በዚህ ብዙዎቻችን ተስፋ አድርገናል። ከዛም በኋላ እንግዲህ ከኢህአዴግ አባል ድርጅቶች በአንዳንዶች ውስጥ ያሉ ወጣት አመራሮች በአደባባይ እየወጡ በጣም ባልተለመደ ሁኔታ ህዝብ የሚናፍቃቸውን ስሜቶች ሲገልጹ ነበረ። ከዚህ ውስጥ እንግዲህ እነ አቶ ለማ መገርሳ እነ ዶክተር አብይ ይጠቀሳሉ። እውነት ለመናገር ሁሉንም በሚያጓጓ አንደበት ይገልጹ ነበረ። ለዚህም ነው ትላንትና እልባት ያገኘው የኢህአዴግ ማሟያ ምርጫ ብዙ ሰው በጉጉት ሲጠብቀው የነበረ።
ዶክተር አብይ አህመድ በድርጅቱ ባህል መሰረት ቀጣዩ የሀገሪቱ ጠቅላይ ሚኒስትር እንደሚሆኑ በፓርቲው በግልጽ መነገሩን ያስታወሱት አቶ አምሃ የህዝብ ተወካዮች ምክር ቤት የሚያደ የሚያደርገውን አካሄድ አሟልተው ስራቸውን ሲጀምሩ ከፊታቸው ሊመልሱት የሚገባ የህግ የበላይነትን የማስፈን ትልቅ ጥያቄ ይጠብቃቸዋል ይላሉ።
ዶክተር አብይ ከወትሮው በተለየ ሁኔታ የድርጅት ኃላፊነት ሳይሆን በግልጽ የታየ የህዝብ ኃላፊነት ተሸክመዋል። ከኦሮሞ ብሔረሰብን እንደሚወክሉ የኦሮሞ ማህበረሰብ በአብዛኛው በሚባል ደረጃ እምነት ጥሎባቸዋል። እንዲሁም ከኦሮሞ ማህበረሰብ ባሻገር ብዙዎች ያለ ብዙ ወጪ በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲሰፍን፣ ሰብአዊ መብት እንዲከበር፣ የአገሪቱ አንድነት እንዲጠበቅ የሚናፍቅ ህብረተሰብ ድጋፉን ሰጥቷቸዋል። ብዙም ይጠብቅባቸዋል። ስለዚህ የድርጅት ኃላፊነት ብቻ አይደለም ያለባቸው፣ ወደኋላ ሊመለሱ የሚችሉበትም እድል አይሰጣቸውም አይኖራቸውም ብዬ አስባለሁ። ከዚህ አንጻር በአደባባይ ሲገልጹ የነበሯቸውን ሀሳቦች ተግባራዊ ለማድረግ በግል ትልቅ መስዋዕትነት ለመክፈል ይችላሉ ወይም ፈቃደኛ ይሆናሉ ብዬ ነው እማምነው። ያየናቸውን የለውጥ እንቅስቃሴዎች በመደገፍ ብቻ ሳይሆን ወደፊት እንዲራመድም በመግፋት ምናልባት የተወሰነ ጊዜ ሊወስድ ይችላል። የምንፈልገው ነጥብ ላይ መድረስ አንዱ መንገድ ነው። ሌላኛው መንገድ ደግሞ እንግዲህ በብዙ ወጪ ከዜሮ ሁሉንም መጀመር ነው። እሱ ይሄ ህዝብ በኃይለ ሥላሴ ጊዜ፣ በደርግ ጊዜ፣ በአሁንም ስርዓት ብዙ ብዙ ዋጋ ከፍሏል የምናውቀው እና ከዚህም በኋላ በዛ ውስጥ ማለፍ አለብን ወይ የሚለው ነገር ያሳስባል። እንደ በግሌ በአነስተኛ ወጪ ግን በቁርጠኝነት በማያሻማ ሁኔታ የምንፈልገው ዲሞክራሲያዊ ስርዓት ላይ የሚያደርሰን የለውጥ እርምጃ በፍጥነትና በተከታታይ እንዲወሰዱ ግፊት በማድረግ ያ ስርዓት እንዲመጣ ማድረጉ የተሻለ ይሆናል ብዬ አስባለሁ።
አቶ አመሀ እነዚህ ነገሮች ለማሳካት ደግሞ ጊዜ ያስፈልጋል ባይ ናቸው። አያይዞ ደግሞ እስረኞችን የመፍታት ጉዳይ ጊዜ የማይጠይቅና በአስቸኳይ ሊከናወን የሚገባ ነው ይላሉ።
ፖለቲካ ምህዳሩን ለማስፋት፣ አገራዊ መግባባት ለመፍጠር ወይም ያስፈልጋል በሚል እድሜ ልክና ሌላ ከፍተኛ ስር የተጫነባቸውን ፖለቲካ አመራሮች፣ አክቲቪስቶች ከስር ለቋል። ግን በማግስቱ ደግሞ በጥቃቅን ጉዳይ ተመልሰው እስር ቤት የገቡበት ሁኔታ አለ። እነዚህን በመፍታት ማሳየት ይኖርባቸዋል ብዬ አስባለሁ። ከዛ በኋላ እንግዲህ በተከታታይ በሲቪል ማህበረሰቡ ላይ ያሉትን ጫናዎች በማስወገድ ይሄ ህዝቡን ሀሳቡን በሚገባ እንዳይገልጽ እንቅፋት የሆኑ ህጎችን በማሻሻል በመለወጥ ለዲሞክራሲያዊ ስርዓት ግንባታ ለሰብአዊ መብት መከበር አስፈላጊ የሆኑ ተቋሞችን እንደ ፍርድ ቤትን እንደ የሰብአዊ መብት ኮሚሽንን አቅም በማያሻማ ሁኔታ ነጻነታቸውን በማረጋገጥ አቅማቸውን በመገንባት እና ሌላም ገደብ የሌለው ውይይት እንዲኖር በመፍቀድ ማሳየት አለባቸው። ህዝቡ ተስፋ ያደረገበትን ነገር እውነትም ሊያደርጉት እንደሚችሉ ሳይዘገይ ማሳየት ከቻሉ ህዝብ ከጎናቸው ሊሰለፍ ይችላል ብዬ አስባለሁ።
ሌላው ጠበቃ አቶ ተማም አባቡልጉ ለዶክተር አብይ አህመድ መልካም ከመመኘት ነው አስተያየታቸውን የጀመሩት።
በመጀመሪያ ዶክተር አብይ አህመድን እንኳን ደስ ያለው ትላቸዋለሁ። ኢትዮጵያን ወደ ትክክለኛ መስመር የሚመልሱበት የስልጣን ዘመን እንዲሆንላቸው መመኝላቸዋለሁ።
ዶክተር አብይ ለሀገራቸው መልካም የሚያስቡ ከሆነና በጎ ፈቃደኝነት ካላቸው ሀገሪቱን ዲሞክራሲ የሰፈነባት የህግ የበላይነት የተከበረባት ማድረግ ይችላሉ ብለዋል።
ለዚህ ለማድረግ የፖለቲካውን ማሰልጠንና ዲሞክራሲ ተቋማትን መገንባት ይፈልጋል። ለዚህ ደግሞ አፋይ ተቋማትን ማፍረስ፣ የጸረ ሽብር ህጉን መቻር ወይም በኢትዮጵያ ያለ ተፈጻሚ እንዳይሆን ማድረግ፣ ሽብርተኛ ለተባሉት ምህረት ማድረግ እና ወደ ሀገር ውስጥ ገብቶ በሰላም እንዲንቀሳቀሱ ማድረግ በአጭሩ ማለት ነው። ይሄ ማድረግ ያለባቸውና ነገሮቹ ወደ ትክክለኛው ትራክ ለመመለስ መወሰድ ያለባቸውን እርምጃዎች ነው የምነግርሽ እና ሌላው የምርጫ ቦርድን ታማኒ እንዲሆን ማድረግ ነው። ሁለተኛ በህግ ብቻ የሚሰራ ከሁሉም አካላት የተውጣጡ አካላት ያሉበት ማድረግ ነው። የጸረ ሽብር ግብረ ኃይል የሚባለውም ደግሞ በኢትዮጵያ ላይ ከፖሊስ ጋር እንዲሰራ ማድረግ ነው። ፍርድ ቤቶችንና እነዚህ የኃይል ተቋማት የሚባሉት እንደ ፖሊስ፣ ደህንነትና ጦር ሰራዊት ያሉትን በህገ መንግስቱ መሰረት ነጻና ገለልተኛ አድርጎ ራሳቸውን ችሎ እንዲቋቋሙ ማድረግ ነው። ሌሎችን በዚህ ውስጥ ማሳተፍ እና ቀስ በቀስ ከሌሎች ጋር ሆኖ የህገ መንግስት ለውጥ ወደ ማድረግ መሄድ ነው። በዚህ አይነት መልኩ ኢትዮጵያ ወደ ኢትዮጵያውያን የምትመለስበትን መስመር ማመቻቸት ነው። ይህን ደግሞ ማድረግ ይችላሉ፣ በህግ ስልጣን አላቸው እና ያደርጋሉ ብለንም እንጠብቃለን።
እንግዲህ አንድ ግለሰብ ናቸው ከዚህ ቀደም ይቀርቡና ይነሱ የነበሩት በኢህአዴግ ላይ ነው። እሳቸው ከኢህአዴግ ነው የወጡት፣ ግለሰቡም አንድ ናቸው። እንዴት ማድረግ ይችላሉ? አንድ ግለሰብ ከሆኑ
አንድ ግለሰብ አይደሉም። ጠቅላይ ሚኒስትር የሚባለው ተቋም ነው። ተቋሙ ትልቅ ተቋም ነው። አቶ መለስ ዜናዊ በነበሩበት ጊዜ የነበራቸው ስልጣን የስልጣኑም የሥርዓቱ ባህሪ ስለነበሩ የነበራቸው ስልጣን እናውቃለን። ይህም ያ ስልጣን አላቸው። ይህን ስልጣን ደግሞ ለመጥፎም ነገር መጠቀም ስለሚቻል ለምሳሌ በኢትዮጵያ ሕገ መንግስት አንቀጽ 87 መሰረት እነዚህ የኃይል ተቋማት የሚባሉት እንደ ፖሊስ፣ እንደ ደህንነት፣ እንደ ጦር ሰራዊት ያሉትን ኢትዮጵያን በሚመስል መልኩ የማዋቀር ስልጣን አላቸው። ነገሮችን የማስተካከል ስልጣን አላቸው። ያ ዝርዝር ብዙ ስልጣን ያላቸው በሕገ መንግስት ደስተኩ ይሰጣቸው እና ግለሰቡም እንግዲህ እንደምንሰማው ቡሃሪ ያላቸው ተብሎ ስለሚባል ይሄ በህዝብ ዘንድ አሁን ያገኙትንም ተቀባይነት በመሬት ላይ በህግ ያላቸው ስልጣን ተጠቅሞ ለኢትዮጵያን በአጠቃላይ የሚሆን ሀገር የማበጀት ስልጣኑ አላቸው። ህጉ ባላቸው ስልጣን እንኳን ቢጠቀሙ ኢትዮጵያን ወደ ህግ በላይነት ወዳለባት አገር አቅጣጫ አጉሮ የማቆም አቅም አላቸው። ፍላጎት ነው የሚፈልገው። አሁን በኢትዮጵያ ውስጥ ችግር የተፈጠረው ምንድን ነው? ኢትዮጵያ የግለሰብ ቤት ነው የሚመሰለች። ተቋማት የሉም። ያሉትን ተቋማት ለተወሰነ ትንሽ ኢንተረፕት ነው የሚሰሩት። ያም ማስቀረት ከቻሉ ድረስ ኢትዮጵያውያንን በአንድ አይን ማየት ከተቻለ ድረስና ባላቸው ስልጣን ተጠቅመው ኢትዮጵያ ራሱ ከፍ ሊያደርጓት ይችላሉ ብዬ ነው የማስበው። ይችላሉ ባላቸው ስልጣን።
የአስቸኳይ ጊዜ አዋጅ ስር ናት ሀገሪቷ። እሳቸው የአስቸኳይ ጊዜ አዋጁን አስፈጻሚ ኮማንድ ፖስት የወሰደውን የማሰር እርምጃስ መሻር ይችላሉ?
ይችላሉ። የኮማንድ ፖስት ውስጥም እንግዲህ ዞሮ ዞሮ ባይዘው በኢትዮጵያ ህግ ውስጥ የኮማንድ ፖስት የሚባል ህጋዊ ህገ መንግስታዊ ድርጅት አይደለም። በኢትዮጵያ በጦርነት ጊዜም በሰላም ጊዜም በዚህ በአስቸኳይ ጊዜ ውስጥ ኢትዮጵያን የማስተዳደር ስልጣን የተሰጠው ለጠቅላይ ሚኒስትሩና ለሚኒስትሮች ምክር ቤት ነው በህገ መንግስቱ። ኮማንድ ፖስት የሚባል ነገርም በህገ መንግስቱ ውስጥ የለም። አሁን መጀመሪያ ማድረግ ያለባቸው የሚመስለኝ ይሄን ኢትዮጵያ ላይ በጎን የተቋቋመው አካል ማፍረስ ነው ያለባቸው የሚመስለኝ። ማፍረስ አንድም ህጋዊ መሰረት የለውም። ወታደራዊ መንግስት ማለት ነው። ከወታደር ከደህንነትና ከፖሊስ የተውጣጣ ሲቪል አስተዳደር ገልብጦ ክልሎችንም ፌዴራል መንግስትንም የአገሪቷ ስልጣን ይዞ ያለ አካል ነው። ህገ መንግስታዊ አይደለም። ህገ መንግስታዊ መሰረትም የለውም። እሱ ማፍረስም ያለበት ህገ መንግስቱም የሌለ ስለሆነ ማለት ነው። ሁለተኛ ኢትዮጵያ አስቸኳይ ጊዜ አዋጅ ውስጥ ሆነች አልሆነች የጸረ ሽብር ህጉና የጸረ ሽብር ግብረ ኃይል የሚባለው አካል እስካለ ድረስ ያ ሁሉም ወታደራዊ መንግስት ስር እንዳለን ነው የሚቆጠረው። እና ቀጥሎ ደግሞ ይህን አካል ማፍረስ ነው ሽብርተኛ የተባሉ የፖለቲካ ድርጅቶችን ማንሳ።
ዶክተር አብይ አህመድ ፓርቲያቸው ኢህአዴግና ኢትዮጵያን የሚያስተዳድረው መንግስት የሚወቀስበትን የዲሞክራሲ አለመኖርና የሰብአዊ መብት ጥሰት ለማሻሻል ከሰሩ ለውጥ ማምጣት ይችላሉ የሚል እምነት ያላቸው ሌላው ጠበቃ አቶ ወንድሙ ኢብሳ ናቸው።
አንድ ግለሰብ እንዲህ በጥቅሉ ሲታይ በተለይ በኢትዮጵያ ተጨባጭ ሁኔታ በተለይ ደግሞ በኢህአዴግ እጅግ በጣም ተጥመለመለና እጅግ በጣም ውስብስብ በሆነ ፖለቲካ ውስጥ ለውጥ ማምጣቱ በጣም ይከብደዋል። ለውጥ ግን ማምጣት ይቻላል። በአንድ ሀገር ውስጥ ሶስት መሰረታዊ ነገሮች ወይም ደግሞ ሶስት ጉልቻዎች የሚባሉ የህግ በላይነትን ከፍ የሚያደርጉ አሉ። እነዚህም አንድ የህግ በላይነት፣ ሁለት ዲሞክራሲያዊ ስርዓት፣ ሶስት ሰብአዊ መብቶች። እነዚህ ሶስቱ የሚወራረሱና የሚደጋገፉ ስለመሆኑ እነዚህ ሶስቱን እኚህ መሪ በትክክል የተረዱ ይመስሉኛል። እነዚህ ሶስቱን ስበላ የሚያውሉ ከሆነ ኢትዮጵያን ወደ ተሻለ ተስፋ ሊያሸጋግራት ይችላል። እንደምንረዳው ኢትዮጵያ ውስጥ ያሉ ክሶች በአብዛኞቹ መቼም ደረቅ ወንጀልን እንደ ወንጀል የሚቆጥር የለም። በኢትዮጵያ ውስጥ እጅግ በጣም በርካታዎችና አስልቺ የሆኑ ክሶች የፖለቲካ ክሶች ናቸው። ገዢ ፓርቲና መንግስትም ላለፉት 27-26 ዓመታት ምንም አንድም የፖለቲካ እስረኛ የለም ብሎ አፉን ሞልቶ በጣም አሳፋሪ ነገር ስናገሩ ከቆዩ በኋላ አሁን በቅርቡ ደግሞ በሁለት አፍ አንዱ አፍ አሁንም የፖለቲካ እስረኛ የለኝም ስል፣ ሌላው አፍ ደግሞ አይ የፖለቲካ እስረኛ አለ እያሉ፣ ትልቁ ወሳኝ ግን ከ7000 በላይ ወይም ደግሞ በሺዎች የሚቆጠሩ የፖለቲካ እስረኞችን ፈጥተዋል። አሁንም በጣም ሺዎች እስር ቤት ያሉት እና እነዚህም ሰብአዊ መብቶችን ለማስከበር አዲሱ ጠቅላይ ሚኒስትር ሰብአዊ መብቶች ሊከበሩ የሚችሉት በዲሞክራሲያዊ ስርዓትና በህግ በላይነት መስፈን መሆኑን የተረዱ ይመስለኛል። የሚረዱም ናቸው። ይህንን ካልተረዱ አሁንም በአደጋ ውስጥ ነን። የህግ በላይነት መስፈን እንደገና ተመልሶ የዲሞክራሲ መኖርና የሰብአዊ መብቶች መከበርንም ያረጋግጣል። ስለዚህ ዲሞክራሲያዊ ሰብአዊና የህግ በላይነትን በኢትዮጵያ ውስጥ ለማምጣት በቁርጠኝነት የራሱንም ገዢ ፓርቲ ሆነ ወይም ደግሞ ያለውንም መንግስት ስም ብቻ አይደለም፣ ጉልቻ ቢለዋወጥ አይደለም፣ በከበደ ሀጎስ ገመደ ዮሐንስ መለወስ ሳይሆን መሰረታዊ የሆነ አስተሳሰብ በእነዚህ ሶስቱ ነገሮች ላይ የህግ በላይነት ከፍታው ነጥቡ ከፍተኛ መሆኑን በዓለም ላይ ኢትዮጵያ በእነዚህ ሶስቱ ነጥቦች በ2008 በ2010 በ2011 እና በ2012 ወደ 150 አገሮች በእነዚህ ሶስቱ አንበጠቀስኳቸው ተፈጻሚ የሚጣልባቸው ነጥቦች ላይ ተገምግማ 150 አገሮች ወደ መጨረሻዎቹ ታርታ ነው የምትገኘው። ሌላ የዓለም አገሮች ወደ 53% እና በላይ ሲያገኙ ኢትዮጵያ በዚህ በሚዲያ የይዞታ ተጽዕኖነት 12% ነው። ይህም ደግሞ ሚዲያና ፖለቲካንም ጫና ወይም ቁጥጥር በሚመለከት እንደዚሁ በጣም ዝቅ ያለ ነው። ከ150 ሀገሮች የሚያመለክተው የመደራጀት የመሰብሰብና ሰላማዊ ሰልፍ የማድረግ ሀሳብን በነጻነት በህገ መንግስቱ መሰረት ምንም ሳይዙ በሚደረገው ሁኔታ በኩል እንዲሁ እጅግ በጣም የወረደ ነው። በመጨረሻ የዳኝነት ስርዓትና ነጻነትን ለማስከበር ያለው ብቃት ቢሆን ከላይ ከጠቀስኳቸው በአንጻራዊ መልኩ ትንሽ የተሻለ ቢሆንም አሁንም በዚህ በኩል 43% አካባቢ ነው የምታገኘችው።
ሌላኛው ጠበቃ አቶ አለልኝ ምህረቱ እንደ አቶ ወንድሙ ሁሉ የህግ የበላይነት ጉዳይ እንደሚያሳስባቸው ይናገራሉ። ከሁሉ በላይ ደግሞ በአስቸኳይ ጊዜ አዋጅ ስር ያለች ሀገርን መረከባቸው የህዝቡን ጥያቄ ለመመለስ ውስብስብ ያደርግባቸዋል የሚል እምነት አላቸው።
ከርሳቸው የምጠብቀው በመጀመሪያ በሀገሪቱ ህገ መንግስት መሰረት አዲስ ጠቅላይ ሚኒስትር ፊሾም የራሱን ካቢኔ ያደራጃል። ዶክተር አብይም እንግዲህ በምክር ቤቱ በህዝብ ተወካዮች ምክር ቤት ስልጣኑ ከተደቀላቸው ያው የራሳቸውን ካቢኔ እንደሚያደራጁ ይጠበቃል። ካቢኔን ሲያደራጁ ግን ምናልባት በአሁኑ ሰዓት በኢትዮጵያ ያለውን የህዝብ ጥያቄ ግምት ውስጥ አስገብተው ያደራጃሉ የሚለው አንዱ የሚጠበቀው ነገር ነው። ሌላው ትልቅ ኢሹ ሆኖ የሚነገረው የፖለቲካ እስረኞች አሉ የሉም፣ የህሊና እስረኞች አሉ የሉም የሚለው ነገር ነው። እና እኔ አሁን የምነሳው ከጸረ ሽብርተኝነት አዋጁ ነው። የጸረ ሽብርተኝነት አዋጁ በራሱ ሶስት ነገሮች ያስቀምጣል። አንደኛ የፖለቲካ አላማ ይዞ ይላል። ሁለተኛ የሃይማኖት አላማ ይዞ ይላል። ሶስተኛ የአይዲዮሎጂ አላማ ይዞ ይላል። እነዚህን አላማዎች ይዞ ህገ መንግስታዊ ስርዓቱን ለማፈራረስ የህዝብ ንብረት ለማውደም እያለ ብዙ ነገሮች ይዘረዝራል። እና አቃቢ ህግን ክስ ሲያቀርብ ይህን መሰረት አድርጎ ነው አንድ በተከሳሾች ላይ የሚያቀርበው ክስ የፖለቲካ አላማ ይዘው ብሎ ነው የሚመጣ ገና ከመጀመሪያው። ከዚህ አንጻር የፖለቲካ እስረኛ የለም ለማለት የሚያስችል አይመስለኝም። ምክንያቱም የጸረ ሽብርተኝነት አዋጁም ራሱ ይናገራል አቃቢ ህግን ክስ የሚመሰረተው እንዲሁ የፖለቲካ አላማ ይዘዋል በሚል ነው። እነሱ ይህን እያሉ ባሉበት ሁኔታ የፖለቲካ እስረኛ የለም ለማለት የሚያስቸግር ይመስለኛል። ከዚህ አንጻር እንግዲህ አዲሱ ጠቅላይ ሚኒስትር ከፍተኛ የህዝብ ጥያቄ ባለበት ሁኔታ ነው ከባድ ፈተና እንደሚገጥማቸው ይጠበቃል። ይህን የህዝብ ጥያቄ ለመመለስ የመጀመሪያው መደረግ የሚኖርበት እንደኔ እምነት ህዝቡን ወደ ሰላም የሚመልሰው ነገር ነው። ህዝቡ እያነሳ ያለውን ጥያቄ አስቀድሞ መመለስ ነው። በተለይ እኔ አሁን የህዝቡን ጥያቄ እንዲያው በጊዜው ካለው ሁኔታ አንጻር አሁን ጥያቄውን ከመመለስ ይልቅስ በአስቸኳይ ጊዜ አዋጅ መያዙ ራሱ ብዙም እንትን አላለኝም። ህዝቡን ቢያወያዩት የስድስት ወር አስቸኳይ ጊዜ አዋጅ ከማወጅ የስድስት ቀን ውይይት እርግጠኛ ነኝ ብዙ በጣም ብዙ ነገር ሊለውጥ እንደሚችል ነው ማስበው። እና ይህም ራሱ አንድ የቤት ስራቸው እንደሚሆን ነው የምጠብቀው ነኝ።
የህግ ባለሙያዎቹ የሚያነሱትና ኢህአዴግ የሚተችበት የዴሞክራሲና የሰብአዊ መብት ጥያቄዎች ሰኞ በሚመረጡት አዲሱ ጠቅላይ ሚኒስትር ምላሽ ያገኝ ይሆን የሚለው ጥያቄ የብዙዎች የሆነ ይመስላል። እኛም ጥያቄያችንን ይዘን ማወያየታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።